የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ ጥር 28 2008 ዓ.ም ፕሮግራሙን ጀመረ። የኤርትራውያን ተቃዋሚዎችን እንቅስቃሴ የሀገራዊ ውይይት መድረክን ይዘናል።
ኣብዚ ሓለፈ ሰለስተ ዓመታት ሕጂ ጀሚርና ዘለና ቃልሲ እንታይ እዩ?
ካለፉት ሶስት ዓመታት ወዲህ የጀመርነው ትግል የተበታተኑትን ኃይሎች ለማሰባሰብ የሚታገል እንቅስቃሴ ነው የምናካሂደው። አንድ ላይ ተሰባስበው ለውጥ ለማምጣት ብቻ ሳይሆን ከለውጥ በኋላም የተረጋጋ የሽግግር ሥርዓት ለመመስረት ይችላሉ የሚል እምነት አለን።
ዶክተር አሰፋው ተከስተ የመድረኩ አስተባባሪ ናቸው። ሙሉ ዝግጅት ከዜና ቀጥሎ ይቀርባል። ብርሃን ኃይሉ ፕሮግራሙን ትመራለች። የማስተናግዳችሁ ሰሎሞን አባተ ነኝ። አሁን የሰዓቱን የዓለም ዜና እናሰማችሁ።
ክቡራትና ክቡራን አድማጮች እንደምናመሻችሁ፣ የሰዓቱን ዜናዎች አሰማለሁ። አሉላ ከበደ ነኝ። ዛሬ ቅዳሜ በፓኪስታኗ ዋና ከተማ ኢስላማባድ ላይ የተሰባሰቡት የዩናይትድ ስቴትስ፣ የቻይና፣ የፓኪስታንና የአፍጋኒስታን ልዑካን አባላት በአፍጋኒስታን መንግስትና በአፍጋኑ የታሊባን ቡድን መካከል የቀጥታ ሰላም ንግግር ማካሄድ የሚያስችል የሂደት መርሃ ግብር ነደፉ። ባለአራት አገሩ የአስተባባሪ ቡድን ልዑካን በዛሬው ስብሰባቸው በጋራ ባወጡት በዚህ ጋዜጣዊ መግለጫ ይፋ እንዳደረጉት የያዝነው የአውሮፓውያኑ የካቲት ወር ከመጠናቀቁ በፊት ይሆናል ባሉት መሰረት የሰላም ንግግሩ የሚካሄድበትን ቀን ለመቁረጥ ጥረት በማድረግ ላይ መሆናቸውን አስታውቀዋል። የታሊባን ቡድን በድርድሩ እንዲሳተፍም ጥሪ ያቀረቡት የአስተባባሪው ቡድን አባላት ለአፍጋኒስታን ቀውስ ማብቂያ የሚያበጅና የፖለቲካ መፍትሄ የሚያመጣ ነው ያሉት ይህ እቅድ በድርድሩ የሚኖሩትን የሂደቱን እርከኖችና ደረጃዎች በዝርዝር ያስቀመጠ መሆኑን የገለጡት። ይሁንና ለአሜሪካ ድምፅ አስተያየት የሰጡ የታሊባን ምንጮች በበኩላቸው የአንድ ወገን አያያዝ የተንጸባረቀበት ያሉት እቅድ አንዳችም ፍሬ አያስገኝም ሲሉ አጣጥለውታል። በሌላ የአፍጋን ነክ ዜና የአገሪቱ ብሔራዊ ጸጥታ ኃይሎችና የዩናይትድ ስቴትስ ሰው አልባ ተዋጊ አውሮፕላኖች ፓኪስታንን በሚያዋስነው ምስራቃዊ ክፍል በጋራ ባካሄዱት የማጥቃት እርምጃ በእስካሁኑ መረጃ ቁጥራቸው 28 የሚደርስ የጽንፈኛው እስላማዊ ቡድን ተዋጊዎችን መግደላቸውን ባለሥልጣናቱ አስታወቁ። የአካባቢው ባለሥልጣናት ጨምረው እንደገለጡት ሌሊቱን የተካሄደው ጥቃት በናንጋሃር አውራጃ አቺንና ኮት በተባሉ ወረዳዎች ውስጥ ነው። ቁጥራቸው 16 የሚደርስ የጽንፈኛው ቡድን ተዋጊዎች የተገደሉት የአይሲስ ተዋጊዎች ተሰብስበው በነበረበት ከከተሞች ራቅ ብሎ በሚገኝ ተራራማ አካባቢ በደረሰ ጥቃትና እንዲሁም የተሳፈሩበት ተሽከርካሪ በዩናይትድ ስቴትስ ሰው አልባ ተዋጊ አውሮፕላኖች ተመቶ መሆኑን የአቺን ወረዳ አዛዥ ሀጂ ጋሊብ ለአሜሪካ ድምፅ ተናግረዋል። አዛዡ አክለውም የተገደሉትን የአይሲስ አባላት የፓኪስታን ጽንፈኛ ተዋጊዎች ናቸው ብለዋል። የአፍጋን ብሔራዊ ጸጥታ ኃይሎች በአጎራባቿ የኮት ወረዳ ከአይሲስ ተዋጊዎች ጋር ባካሄዱት ውጊያ 12 የቡድኑ ጀሌዎች መገደላቸውንና ተጨማሪ በርካቶች መቁሰላቸውንም የአካባቢው ባለሥልጣናት አስታውቀዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በዛሬው ዕለት በደቡባዊ ታይዋኗ የታይናን ከተማ የደረሰ ርዕደ መሬት አንድ ግዙፍ የመኖሪያ ቤት አፓርታማ ሕንፃ በመናድ አንድ ጨቅላ ሕፃንን ጨምሮ እስካሁን ባለው መረጃ ለ11 ሰዎች ሕይወት መጥፋት ምክንያት መሆኑ ተገለጠ። ባለሥልጣናቱ ጨምረው እንዳስታወቁት ቁጥራቸው የበዛ ሰዎች በሕንፃው ፍርስራሽ ተይዘው እንዳልቀሩ ገምተዋል። በብዙ መቶዎች የሚቆጠሩ የመቁሰል አደጋ እንደደረሰባቸውም ተነግሯል። የዩናይት ስቴትስ ርዕደ መሬት ጥናት ተቋማት ይፋ እንዳደረጉት በሬክታር ስሌት 6.4 እንደሚደርስ የተነገረው ይህ ርዕደ መሬት የ2 ሚሊዮን ሰዎችን መኖሪያ በሆነችው ከደቡብ ምስራቅ ታንያን ከተማ 40 ኪሎ ሜትሮች ርቆ በሚገኝ ስፍራ ነው። በአለፖ እየደረሰ ያለውን የቦምብ ድብደባ በመሸሽ በያዝነው ሳምንት በመጎረፍ ላይ ለሚገኙት በብዙ ሺህ የሚቆጠሩ ሶሪያውያን መጠለያና ከለላ እንዲሰጥ ሲል የአውሮፓ ሕብረት ባለሥልጣናት አስታወቁ። አድማጮች፣ ለዜና የተያዘው ሰዓት በዚሁ አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርትስ በ22 ሜትር ባንድ በ13865 ኪሎ ሄርትስ በ25 ሜትር ባንድ በ1240 በ1280 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ጥር 28 2008 ዓመተ ምህረት ምሽት ፕሮግራም ነው። ዶክተር አሰፋው ተከስተ የኤርትራው ህዝባዊ ግንባር አንጋፋ ታጋይ ናቸው። በትግሉ ወቅት በሕክምና ክፍል ያገለገሉ ኤርትራ ራስዋን የቻለች ሀገር ከሆነች በኋላም ለአጭር ጊዜ በማህበራዊ ጉዳዮች ኃላፊ ሆነው ይሰሩ ናቸው። ከዚያም በአስመራ ዩኒቨርሲቲ ዲን እንደነበሩ ወደ ዩናይትድ ስቴትስ ከገቡ በኋላም ትምህርት በመቀጠል ካሊፎርኒያ በሚገኘው ቶሮ ዩኒቨርሲቲ የዓለም አቀፍ ጤና ጥበቃ ፕሮፌሰር ሆነው እንደሚሰሩ ጠቁመዋል። ከሀገሪቱ የፖለቲካ ሕይወት ተለይተው እንደማያውቁ መጀመሪያ ለፕሬዚደንት ኢሳይያስ ደብዳቤ ከጻፉት 13 ሰዎች አንዱ እንደነበሩ፣ አሁን ደግሞ የሀገራዊ ውይይት መድረክ በሚል የተመሠረተው አካል አስተባባሪ ሆነው እየሰሩ መሆናቸውን ገልጸዋል። አዳነች ፍሳዬ አነጋግራቸዋለች።
እንግዲህ በመጀመሪያ ደረጃ ዶክተር አሰፋው ተከስተ ለትብብሮና ለጊዜው እናመሰግናለን። ተቆርቋሪ ኤርትራውያን መድረክ በሚል ስያሜ እየተሰባሰቡ መሆናቸው ይሰማል እና በመድረክ ውስጥ የተሰባሰቡ ሰዎች ማን ናቸው? የሚወክሉት ኃይል አለ ወይ?
ያን ላይ ወይዘሮ አለነሽ፣ መጀመሪያም እዚህ ምስ መድረክ ከላልየኪ
እሺ፣
አብዚ ሓለፈ ሰለስተ ዓመታት ሕጂ ጀሚርና ዘለና ቃል ስንታይ እዩ?
አመሰግናለሁ ወይዘሮ አዳነች። በመጀመሪያ ከመድረክ ጋር ላስተዋውቅሽ፣ ካለፉት ሦስት ዓመታት ወዲህ የጀመርነው ትግል ነው። ኤርትራ ውስጥ አሁን ያለውን ሥርዓት የሚቃወሙ ብዙ ድርጅቶችና ግለሰቦች አሉ። ተቃዋሚው ኃይል ግን በኤርትራውያንም ሆነ በዓለም ሕዝብ ዘንድ አሁን ያለውን ሥርዓት ሊተካ የሚችል ተደርጎ ሊታይ አልቻለም። ዋናው ያዳከመን ነገር ደግሞ ለየብቻችን ስንታገል መቆየታችን ነው። አሁን የመድረክ ዓላማ የተበታተኑት ኃይሎች ሁሉ አንድ ላይ ተሰባስበው ያላቸውን አቅምና ኃይል ሁሉ ወደዚያ እንዲያመራ ማድረግና ለውጥ ለማምጣት ብቻ ሳይሆን ከለውጥ በኋላም የተረጋጋ የሽግግር ሥርዓት ለመመስረት ይችላሉ የሚል እምነት አለን። መጀመሪያ ላይ ያደረግነው ነገር ሁላችንንም ሊያስተባብር የሚችል የፖለቲካ መሬት ምንድን ነው የሚለውን ነጥብ ግልጽ ለማድረግ ሞከርን። እኛን ሊያሰባስበን የሚችል ነገር ኤርትራ ውስጥ በሕግ የሚገዛ ሕገ መንግሥታዊ ሥርዓት መመስረት ነው የሚል ድምዳሜ በውጭና አገር ውስጥ ያሉት ደረስን። ይህን መሠረት በማድረግም የተለያዩትን ድርጅቶች ለማሰባሰብ እየጣርን ነው። በውጭና በአገር ውስጥ ያሉት ተቃዋሚ ኃይሎችን አገናኝቶ ሀገሪቱን በሰላም ሊያሸጋግራት የሚችል ጠንካራ ተቃዋሚ ኃይል ለመፍጠር ነው በመታገል ላይ ያለ ነው። ስለሆነም እኛ የፖለቲካ ድርጅት ሳንሆን የተበታተኑትን ኃይሎች ለማሰባሰብ የሚታገል እንቅስቃሴ ነው የምናካሂደው።
ይሄ መድረክ ከተመሰረተ በዚህ በሶስት ዓመታት ጊዜ ውስጥ ያሉት ተቃዋሚዎችን ለማስተባበር የሞከሩ ጉዳይ በስራ ደረጃ የተሞከረበት አለ ወይስ ገና አሁን በእቅድ ደረጃ ነው?
ሓንቲ ካብታ ዝተዓወትናላ ዓባይ ኣኼባ ኣብ ናይሮቢ ዝካየድና ያ ናይ 11 ተቃውምቲ ውድባት ኣኼባ ነይራ። ኣብዛ ኣኼባ
አንድ ስኬት ያገኘንበት ትልቅ ስብሰባ በቅርቡ ናይሮቢ የተካሄደው 11 ተቃዋሚ ኃይሎች የተሳተፉበት ነው። እነዚያ ድርጅቶች የየራሳቸው የፖለቲካ ፕሮግራም ያላቸው ናቸው። የፖለቲካ ነጻነታቸው እንደ ተጠበቀ ሆኖ ለአንድ የፖለቲካ ዓላማ ሊታገሉ ይችላሉ የሚል ዓላማ ስለነበረን በዚያ መሠረት ስብሰባ አካሄድን፣ ተስማምተንበታል። ሁላችንም ለዚህ ዓላማ እንድንታገልና ይህን በተግባር ላይ የሚያውል አንድ አካል ለማቋቋም ነው የተስማማ ነው።
አንድ የሆነ አካል እንዲቋቋም ያሰባችሁት በምን መልክ ነው? በድርጅት መልክ ወይስ እንዴት ነው?
በፖለቲካው ምንቅስቃሴ ሕጂ እንታይ ትፍን መጀመሪያ ክንጅምር ከለና እቶም ኣብኡ ዘለና ሰባት
በፖለቲካ እንቅስቃሴ መልክ ነው የሚሆነው። እኛ ይህን ጉዳይ ስንጀምር በተቃዋሚነት ነው። በአሁኑ ጊዜ ከ40 በላይ የሚሆኑ ተቃዋሚ ቡድኖች ስላሉ አዲስ ድርጅት መፍጠሩ አስፈላጊ አይሆንም ብለን ወሰንን። ብዙ ለሰብአዊ መብት የሚታገሉ የወጣቶች ማኅበሮችና ሌሎችም በኤርትራ ያለውን ሁኔታ ለመታገል የሚጥሩ ስላሉ እኛ በፖለቲካ ድርጅት ተደራጅተን የራሳችንን ፕሮግራም አውጥተን የኤርትራን መንግሥት አስወግደን የመተካት ዓላማ የለንም። ዋናው እምነታችን ለውጥ ሊመጣ የሚችለው ከውስጥ ነው የሚል ነው። ስለሆነም ውጭ ያለው ኃይል ውስጥ ካለው ጋር መገናኘት ይኖርበታል ማለት ነው። እኛም መገናኛ መስመር ለመፍጠር እንችላለን። ውጭ ያለ ኃይልም ተበታትኖ ከሚታገል ልናሰባስበው እንችላለን የሚል እምነት አለን።
አሁን እንግዲህ ቅድም እርሶ እንዳሉት ብዙ ተቃዋሚ ኤርትራውያን አሉ፣ በድርጅትም ደረጃ አሉ፣ በተለያዩ በሰብአዊ መብት የመሳሰሉ ቡድኖችም አሉ። ግን ጥንካሬ አይታይባቸውም። ከስማቸው በስተቀር አሉ ከመባል በስተቀር እንቅስቃሴ ሲያካሂዱ ተጨባጭ የሆነ ነገር ሲፈጽሙ አልታዩም። እና ምክንያቱ ምን ሊሆን ይችላል?
ወምሳ ታቅን ማንያንታ ያንድሕሪ ፍራግመንት ትኩንካ ፋሕፋሕንት ኢልካ
እሱ ነው እንግዲህ ዋናው ምክንያት ምንድን ነው? የተበታተነ ኃይል ከሆነ እንደ የፖለቲካ ኃይል ጥንካሬ ሊኖረው አይችልም። ያዳከማቸው አንዱ መበታተን ሲሆን፣ ከሁሉም የከፋው ደግሞ እርስ በርስ መናቆራቸው ነው። ያላቸውን ኃይል ብቃት ወደ ኤርትራ እንደ ማምራት ፈንታ በየራሳቸው ላይ ስላረፈ የፖለቲካ ትክሉን አዳከሙት። ኤርትራ አዲስ አገር ናት። ተቃዋሚ ፓርቲዎቹ የተፈጠሩት ደግሞ ገና አሁን ነው። ተመክሮ ስለሌለም ብሔራዊ ጉዳይ ላይ እንደ ማትኮር ፈንታ ግላዊ መናቆር ላይ ሰምጠው ተዳከሙ። እኛ መቀየር የምንፈልገውም ይህን ሁኔታ ነው።
እስካሁን ባለው ጊዜ ባያችሁት ሁኔታ የመሰባሰቡ ወይም ደግሞ እንደገና ተቀራርቦ አብሮ የመስራቱ ዝንባሌ ምን ያህል ነው? ተስፋ ያለው ይመስሎታል? አላማችሁ
እዚ ክንገብር ዝኽኣልና ንሕና ስለ ዝሓሰብና ኣይኮነም ከም ሓቂ ኣብ ልቢ ነፍሲ ወከፍ ተቃዋሚ
ይህን ለማድረግ የቻልነው እኛ ስላሰብነው ሳይሆን በእውነቱ በእያንዳንዱ ኤርትራዊ ተቃዋሚ ኃይል ያለ ነገር ስለሆነ ነው። በኤርትራ ሕዝብ ውስጥ ያለ ነገር ነው። ተባብረን ብንታገል ኖሮ አሁን ባለው ሁኔታ ላይ ባልወደቅን ነበር የማይል ኤርትራዊ የለም። ስለሆነም ኤርትራውያን የሚሉትን ነው በተግባር ላይ ለመዋል የሞከር ነው። ይህን ካደረግን በኋላ ታዲያ ሁሉም ሰው ተስፋ አድርጓል። እንዲህ ካደረግን ኤርትራ ውስጥ በአጭር ጊዜ ውስጥ በሰላማዊ መንገድ አንድ አይነት ለውጥ ሊመጣ ይችላል የሚል ተስፋ በአገር ውስጥና በውጭ አለ። ስለሆነም መድረክ የተባለው ስብስብ ትልቅ ኃላፊነት ነው ያለው።
መድረክ ምን ያህል ሰዎች አሉት? ጥንካሬውን ለመለካት ያህል
መድረክ ብአባላት አይኮንን ብሰርሕ እንታይ ማለት ብውልቀ ሰባት አይኮን ንሕና ብውድባት ኢና።
መድረክ በአባላት ወይም በግለሰቦች አይደለም የሚሰራው፣ እኛ ድርጅቶች ነን። ስለሆነም ከመድረክ ጋር አብረው የሚሰሩ ብዙ ድርጅቶች አሉ ማለት ነው። የፖለቲካ ድርጅቶችና ማኅበራት አሉ። በግለሰብ ደረጃ ከስብስቡ ጋር የሚሰሩ ደግሞ ከአንድ መቶ በላይ የሚሆኑ ሰዎች አሉን።
ቅድም ውጭ ስላሉት ተናግረዋል። ውጭ ስላሉት ተቃዋሚዎች ሲናገሩ ዋናው ነገር ለውጥ ሊመጣ የሚችለው ከውስጥ ነው እና ውስጥ ያሉትንም ብለው ተደጋጋሚ አንስተዋል። እና ጥንካሬው ምን ያህል ነው ኤርትራ ውስጥ ያለው ተቃውሞ?
ኣብ ኤርትራ ቅፃለ ተቃውሞ ኣሎ። ተቃውሞ ስለ ዘሎ እዚ ኩሉ ንሪኦ ዘለና ማለት እዚ ክንደይ ሰብ እስር
ኤርትራ ውስጥ ቀጣይ ተቃውሞ ኣለ። ተቃውሞ ስላለ ነው ይህ ሁሉ ሰው የሚታስረው የሚሰውረውና ከሀገር የሚወጣው። ይህ ነው የተቃውሞ መለኪያው። እንደምታውቂው ደግሞ ከሶስት ዓመታት በፊት መፈንቅለ መንግሥት ተሞክሮ ነበር። ከዚያም በኋላ የተለያዩ ሙከራዎች ነበሩ። በየጊዜው ይከሽፋል። የሞከሩትም ይታሰራሉ፣ ይሰወራሉ። እኛ የሀገሪቱ መንግሥት አካል ስለነበር ከውስጥ ጋር ግንኙነት ማድረግ ከባድ አይሆንብንም። እኛ ባለን ግምገማ መሠረት ይህ ሥርዓት እንዲህ ሊቀጥል እንደማይችልና ለውጥ መደረግ አለበት ብለው የሚያምኑ ላይና በመካከለኛው ደረጃ ያሉ ቡድኖች አሉ። ይሁንና የስለላው መረብ ጠንካራ ስለሆነ እርስ በርሳቸውም ስለማይተማመኑ እስካሁን ባለው ጊዜ ስኬታማ ትግል ለማካሄድ አልቻሉም። በተጨማሪም በውጭ ካለው ተቃዋሚ ኃይል ጋር ግንኙነት አልነበረም። አሁን ለመጀመሪያ ጊዜ እየፈጠር ነው ግን በሕዝብ መሃልም ሆነ በወታደራዊው ኃይል ውስጥ ለውጥ የሚፈልጉ ቡድኖች አሉ። ማንኛውም ተቃውሞ በህቡ ነው የሚካሄደው። ይህን ኃይል ነው ማሰባሰብ የሚያስፈልገው።
አሁን በቅርቡ መድረክ አዲስ አበባ ሄዶ ከባለስልጣኖች ጋር ተገናኝቶ እንደነበረ ተሰምተዋል እና እስቲ ስለዛ ቢነግሩን።
ክሳ ሕጂ ዕላው ዝኾነ ርክብ ቀጣው ርክብ ምስ መንግስቲ ኢትዮጵያ ኣይነበረና መወዳእታ ግን ኣብ ውሽጥና ብዝገበርና ግምጋም መሰረት
እስካሁን ባለው ጊዜ ከኢትዮጵያ መንግሥት ጋር ኦፊሴላዊ ወይም ቀጥታ ግንኙነት አልነበረንም። በመጨረሻ ግን በውስጣችን ባደረግነው ግምገማ መሠረት ከኢትዮጵያ መንግሥት ጋር ጭብጥ በሆነ ግንዛቤ ላይ መድረስ አለብን፣ ራሳችንን ማስተዋወቅ ይኖርብናል የሚል ድምዳሜም ላይ ደረስን። ሁለተኛው ዓላማችን ደግሞ በአሁኑ ወቅት የለውጥ ዳመና እያንዣበበ በመሆኑ ኤርትራ ውስጥ በአጭር ጊዜ ውስጥ ለውጥ ሊኖር ስለሚችል ኢትዮጵያ በኤርትራ ላይ ያላት ስትራቴጂ ምንድን ነው የሚለውን ለማወቅ ስለፈለግን ነው በእኛም በኩል ሆነ በኤርትራ በኩል ያለውን ስጋት ለመግለጽ በማለት አዲስ አበባ ውስጥ ግንኙነት እየተደረገው።
ከማጋ ተገናኛችሁ ከባለስልጣኖች ጋር መናገር የምችሉ ከሆነ?
መጀመሪያ ማዕት ዝገበነ እርክብ ምስ ቀዳማዊ ሚኒስትር ኃይለ ማርያም ደሳለኝ ፍሉይ አማካሪ ብርሃነ ገብረ ክርስቶስን ይነሩ።
በመጀመሪያው ቀን ከጠቅላይ ሚኒስትሩ ኃይለ ማርያም እና ከልዩ አማካሪያቸው አምባሳደር ብርሃነ ጋራ ነው የተነጋገር ነው። በሁለተኛው ቀን ደግሞ ከብሔረ አማራ ደቡብ ህዝቦች ኦሮሞና ትግራይ ክልል ከመሳሰሉት ሁሉም ክልሎች ተወካዮች ጋር ተገናኝተን ተነጋግረናል።
ከስብሰባው ወይም ከግንኙነቱ ያገኛችሁት ጥቅም አለ ወይስ እንዴት አያችሁት?
እንታይ እንደህር ተርሐያ ካሁሉ ዛ አምጥርጣርጥራይ ስለተነብስት ጭቡት
ሁሌም ቢሆን ከተራራቁ በጥርጣሬ ውስጥ ስለሚኖር ጭብጡን ለማወቅ ስለማይቻል ከግንኙነቱ ብዙ መማር ችለናል። አንደኛ እኛን የሚያሰባስቡን ጉዳዮችን ይዘን ነበር የሄድነው። ሄደን ዓለማችንንና ስጋታችንን ከገለጽን በኋላ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ እኛን የሚያሳስቡን ጉዳዮችን በሚመለከት ኢትዮጵያ ያላት ስትራቴጂ ምን እንደሆነ አንድ በአንድ በሰፊው ገልጸውልናል። አንዱ ያስገረመን ነገር ደግሞ ጠቅላይ ሚኒስትሩ ባደረጉልን ገለጻ የምንለያይበት ነገር አልነበረም። የተነሱት ነጥቦችም የኤርትራ ሉዓላዊነትን አስመልክቶ ያለን ስጋት፣ ስለ ድንበር ጉዳይ፣ የኤርትራን ጉዳይ ካልተጠየቀ በስተቀር የውጭ ጣልቃ ገብነት ሳይኖርበት በኤርትራውያን ነው መያዝ ያለበትና ናይሮቢ ስላካሄድ ነው ስብሰባ ነው የተነጋገር ነው። በአሁን ወቅት ኤርትራ ውስጥ ለውጥ እንዳይካሄድ ያገተው የኤርትራ ስጋት ምን እንደሆነ፣ ስለ ኤርትራውያን ስደተኞች፣ በመጨረሻም ስለ አካባቢያችን ማለት ስለ አፍሪካ ቀንድ ሰላምና መረጋጋት፣ በዚህ ጉዳይም ሊኖረን ስለሚችል አስተዋጽኦ በሰፊው ተነጋግረናል። እኛ በእነዚህ ነጥቦች ላይ ያለን አመለካከትና የኢትዮጵያ መንግሥት እይታ አንድ እንደሆነ ተገንዝበናል። ዝርዝር ጉዳይ ውስጥ አልገባንም። በዋና ዋና መርሆች ግን እንደማንለያይ ነው የተረዳ ነው።
ያልተለያየንበት ያሏቸው አበይት ነጥቦች ምንድን ናቸው? እንግዲህ እኛ የሚያሰጋንን ነገር አንስተናል። የኤርትራ ሉዓላዊነት ጉዳይ፣ የድንበር ጉዳይ ብለው ነበር እና እናንተና የኢትዮጵያ መንግስት አንድ ነው አቋማችን ያሏቸውን ትንሽ ቢጠቃቅሱልን።
ሓደ ካብቲ ኣብ ኤርትራ ለውጢ ንኸይመፅእ ኣጊቱ ዘሎ
ኤርትራ ውስጥ ለውጥ እንዳይመጣ ያገተው አንድ ነጥብ፣ ህዝቡንም የሚያስፈራው አንድ ምክንያት ኤርትራ ውስጥ ለውጥ ከተደረገ በለውጡ ሂደት ኢትዮጵያ ትወረናለች የሚል ስጋት ነው። ይህን ነጥብ ባነሳንበት ጊዜ የተሰጠን መልስ የኤርትራ ሉዓላዊነት ክቡር እንደሆነ፣ አሁን ሳይሆን የቆየ እምነታቸው እንደሆነ ከታሪክ በመነሳት ጠቅላይ ሚኒስትሩ ኃይለ ማርያም ደሳለኝ በሰፊው ገልጸውልናል። ኢትዮጵያ ከኤርትራ የምትወስደው ቅንጣት መሬት እንደሌለ ገልጸውልናል። በዚያም ላይ በአሁኑ ወቅት ከኤርትራ ጋር ጦርነት ውስጥ የመግባቱ ጉዳይ ለኤርትራም ሆነ ለኢትዮጵያ ጥፋት ነው። ስለሆነም እኛ ጦርነት ውስጥ የመግባት ዓላማ የለንም። እኛ ለማረጋገጥ የፈለግነው አንድ ነጥብ ይህ ነበር፣ ምክንያቱም የኤርትራ ሕዝብ ማወቅ አለበትና ነው። ሁለተኛው የድንበር ውሳኔ መተግበር አለበት የሚለው ነው። ይህ ጉዳይ የሚያከራክር ነገር ስለሌለው ዝርዝር ውስጥ ባንገባም ያከራከረን ነገር አልነበረም። ዋናው ነገር እንድንነጋገርበት መንገድ ፈጥሯል። ይህም ማለት ጠቅላይ ሚኒስትሩ ከእኛ ጋር የሚገናኝ አንድ አካል መድበዋል፣ እኛም እንደዚሁ። ስለሆነም ለወደፊቱ ብዙ በዝርዝር የምንነጋገርበት ነገር ይኖራል ማለት ነው። በመተከል ደረጃ ግን መግባባት ላይ ደርሰናል። የኤርትራውያን ጉዳይ በኤርትራውያን መፈታት አለበት የሚለው ነጥብም የኢትዮጵያ መንግሥት በኤርትራ ጉዳይ እጅ ማስገባት ተገቢ እንዳልሆነ፣ የኤርትራውያን ጉዳይ በኤርትራውያን ብቻ መያዝ እንዳለበት፣ ኢትዮጵያ መግባት ካለባት ደግሞ ኤርትራውያን በጠየቁት መሠረት መሆን እንዳለበት፣ ካልሆነ ግን የኢትዮጵያ መንግሥት ማንኛውንም ዐይነት ጣልቃ ገብነት እንደማይደግፍ ገልጸውልናል። የመድረክ ስብሰባ ናይሮቢ ውስጥ ማካሄዱ ተገቢ እንደሆነ፣ ኢትዮጵያ ውስጥ የኤርትራውያን ተቃዋሚዎች ስብሰባ ማድረጉ የሚፈጥረው ስጋት ስለሚኖር ናይሮቢ መካሄዱ መልካም እንደሆነ አረጋግጠውልናል። የሚደረገው ግንኙነትም ከኢትዮጵያ ጋር ብቻ ሳይሆን ከኬንያና ከሱዳንም ጋር ግንኙነት ማድረግ እንደሚያስፈልግ መክረውናል። ትልቁ ነገር ኤርትራውያን ስደተኞችን በሚመለከት ደግሞ በተቻለ መጠን እንደ ሁሉም ኢትዮጵያውያን መብታቸው እንዲከበር የመንግሥት ዓላማ እንደሆነ፣ እስካሁን ባለው ጊዜም ከ1500 በላይ የሚሆኑ ኤርትራውያን በኢትዮጵያ ዩኒቨርሲቲዎች እንደሚማሩ ተገልጾልናል። በመጨረሻም በአካባቢው ሰላምና መረጋጋት እንዲኖር ከተፈለገ የኢትዮጵያና የኤርትራ ግንኙነት መስተካከል አለበት። ግንኙነት ሳይስተካከል ወደፊት ልንራመድ አንችልም የሚል መግባባት ላይ ደርሰናል። ለወደፊት ደግሞ በዝርዝር እንነጋገርበታለን።
ግን እንግዲህ እንደምታወቁት ኤርትራና ኢትዮጵያ በአሁን ጊዜ በጠላትነት ነው የሚታዩትና እናንተ ኢትዮጵያ ስትሄዱ ህዝቡ ትንሽ በጥርጣሬ መልክ ሊያያችሁ የሚችል አይመስላችሁም?
ወሕጂ ታዩቲ መንግስቲ ብዛዕባ ጽልኢ
መንግስት የኤርትራ መንግስት ማለት ነው የኤርትራን ህዝብ የሚያስተምረው ስለ ጠላትነት ነው። የኤርትራ ህዝብ ጠላት ኢትዮጵያ እንደሆነች ነው የሚያስተምረው። ይህንን ነው እኛ ለማፍረስ በመጣር ላይ ያለ ነው። እንዳልሽው እኛም ስጋት አልነበረንም ማለት አይደለም። ስለሱ ለመነጋገርም ነው የሄድነው። ተስፋ የሚሰጠው ነገር ግን የጠቅላይ ሚኒስትር ኃይለ ማርያም አያያዝን በሚመለከት አስተዋይነትን እያየን ነው። ኤርትራ ውስጥም እንደዚያው አይነት የአስተዋይነት ዝንባሌ እንዲኖር ያስፈልጋል የሚል እምነት አለን። እርግጥ ነው ኤርትራ ውስጥ ካለው ህዝብ 72% ከኤርትራ ነጻነት በኋላ የተወለደ ነው። ይህ ከነጻነት በኋላ የተወለደው ህዝብም በአንድ አይነት የጠላትነት ፕሮፓጋንዳ ያደገ ትውልድ ነው። የጠላትነት ፕሮፓጋንዳ ሲደጋገም ደግሞ አእምሮ ውስጥ ይሰርጻል። እኛ መለወጥ የምንፈልገውም ይህንን ነው። እንዲሆንን ለዘላለም ልንኖር አንችልምና። በአሁኑ ወቅት ከ17 ዓመታት በላይ ሆነዋል የወንድማማችነት ኑሮ የነበራቸው በኢትዮጵያና በኤርትራ ድንበር የሚኖሩ ህዝቦችን ለያይተዋቸዋል። የሚገርመው ነገር ግን በድንበሩ ያሉት ሰዎች በሌሊት ድንበር እየተሻገሩ ጋብቻ እንደሚፈጽሙ፣ ጉዳያቸውን እንደሚያካሂዱ ለመረዳት ችለናል። እኛ ግንብ ብንገነባም እንኳ የሁለቱን የድንበር ህዝቦች ግንኙነት ማፍረስ አልቻልንም። ለምን ህዝቡ ይሰቃያል? ለምንስ መፍትሄ አይደረግም? አንቺ እንዳልሽው ኢትዮጵያ በመሄዳችን ወደዚያ ሄደው እጅ ነሱና መጡ የመሳሰሉትን እየተባልን ነው። ይህ እኛን አያሳስበንም። ኢትዮጵያ ሄደን ኤርትራውያንን ስለሚያሳስቡ ጉዳዮች ተነጋግረን አዳምጠን ተመልሰናል። ኤርትራ ውስጥም እንደዛ መደረግ አለበት። ጠላትነትን ማቀጣጠል ብቻ የትም አያደርስም።
ለመሆኑ በአሁኑ ጊዜ ኤርትራ ውስጥ ያለው ሁኔታ እንዴት ይገልጹታል?
አብ ኤርትራ ሕጂ ዘሎ እቲ መንግስቲ ካብቲ ህዝቢ ኣዝዩ እናተፈ
ኤርትራ ውስጥ በአሁኑ ጊዜ መንግስት ከህዝብ እጅግ እየተነጠለ ስለሄደ መጨረሻው ደረጃ ላይ የደረሰ ነው የሚመስለው። ተቃውሞን በሚመለከት ከታች ከህዝቡ ብቻ ሳይሆን በመሃልና በከፍተኛ ባለሥልጣኖች ሳይቀሩ እንዲህ መቀጠል ስለማይቻል ለውጥ መደረግ አለበት የሚል እምነት አላቸው። የስለላው መረብም ቢሆን ስለ ተዳከመ ግንኙነት ለማድረግ ከባድ አይሆንም። በቅርቡ የተካሄደው ከሳውዲ አረቢያ ጋር አጋርነት የተባለው ነገር ውጤቱም አዎንታዊ አልነበረም። ብዙ ኤርትራውያን በተለይም ከፍተኛ ባለሥልጣኖች አልተቀበሉትም። ከሳውዲ አረቢያ ጋር የተደረገው ግንኙነትም በተቃያሪነት የኤርትራ አቋም ምክንያት ጥርጣሬ ውስጥ በመግባታቸው ብዙም አልተራመደም። ከሁሉም የባሰው ደግሞ የኢትዮጵያ ተቃዋሚዎችን መልምሎ አሰልጥኖና አጠናክሮ የኢትዮጵያን መንግሥት ለመገልበጥ የተደረገው 10 ዓመታት የፈጀ እቅድ ሁሉ መክሸፉ ነው።
ከሸፈ ሲሉ እንዴት?
ቀዳይ ነገር እቶም ልማት ሰራዊት ዝበሃሉ ዝነበሩ ደመሄድ ዝበሃሉ
በመጀመሪያ ደረጃ እነዚያ የሰለጠኑ የተባሉት የደምሂት ሰራዊት እስከነ መሪያቸው ኢትዮጵያ ገቡ። የተቀሩት ደግሞ እነዚያ የደቡብ እንቅስቃሴ የተባሉትም መሪያቸው ይዞ በደቡብ ኢትዮጵያ በኩል ሊያስገባቸው ሲሞክር የኢትዮጵያ መንግሥት ድንበር ላይ ተቀብሎ አሰራቸው። በዚህ መልክ ውጥኑ ከሽፏል።
ዶክተር አሰፋው ተከስተንና ባልደረባይን አዳነችን ላመስግንና ወደ ቀሪ ዝግጅት እንተላለፍ። ዝግጅቶቻችንን በኢንተርኔት አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በእጅ ስልኮቻችሁ ቪኦኤ ዶት ሆርን ዶት ኤምኦቢአይ ላይ ማዳመጥ ትችላላችሁ። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ፕሮግራሙን እየመራችልን ያለችው ብርሃን ኃይሉ ነች። ተከታዩ ዝግጅት የሙዚቃ ቃና ነው። ጽዮን ግርማ ከምሽቱ ምርጥ ምርጥ የባህር ማዶ ጣዕመ ዜማ ጋር አብራችሁ ትቆያለች።
እንደምናመሻችሁ እንደምንሰነበታችሁ ውድ የሙዚቃ ቃና ፕሮግራም አድማጮች የሙዚቃ ቃና ሁሌም ቅዳሜ በዚህን ሰዓት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል ለእናንተ ለአድማጮቻችን ተመርጠው የተዘጋጁ ምርጥ ጣዕም ያላቸው የእንግሊዝኛ ዜማዎች የሚቀርቡበት ዝግጅት ነው። ለዛሬ ጥር 28 ቀን 2008 ዓ.ም ተመረጡ ሙዚቃዎቹን መራርጬ ሳስተናግዳችሁ አብራችሁ የማመሸው ጽዮን ግርማ ነኝ። አብራችሁን ቆዩ። September, Earth, Wind and Fire የተሰኙ አሜሪካውያን የሙዚቃ ቡድን የተጫወቱትን ዜማ ነበር ያደመጥነው። የዚህ ሙዚቃ ቡድን መስራች እንደ አውሮፓውያን አቆጣጠር በ1941 ዓ.ም ሜምፊስ ቴኒሲ ውስጥ የተወለደው ሞሪስ ዋይት ሲሆን ባንዱ R&B, ሶል, ፋንክ, ጃዝ, ዲስኮ, ፖፕ, ሮክ, ላቲን እና የአፍሪካ ሙዚቃ ስልቶችን የሚጫወቱ ታዋቂ የሙዚቃ ቡድን ነበር። ለ20 ያህል ጊዜ የግራሚ ሽልማት ታጭተው 6 ጊዜ አሸንፈዋል። ሞሪስ ዋይት ይህን ባንድ በ1969 ዓመተ ምህረት ሲያቋቁመው ሳልቲ ፔፐርስ የሚል ስያሜ ሰጥቶት የነበረ ሲሆን በኋላም ወደ ሎስ አንጀለስ አቅንቶ ባንዱን እንደገና ሲያቋቁመው Earth, Wind and Fire የሚል ስያሜ ሰጠው። ሞሪስ ዋይት በተወለደ በ74 ዓመቱ ባሳለፍነው ሐሙስ ጥር 26 ቀን ሕይወቱ አልፏል። I Need You ከሞሪስ ዋይት ስራዎች አንዱ ነው። አድምጠነው እንመለስ።
Oh, wonder where you are. Ooh.
ዋይት እና ባንዱ እርስ ዊንድ ኤን ፋየር በርካታ ስራዎችን ሰርተዋል። የሞሪስ ዋይትን ህልፈተ ህይወት በማህበራዊ ድረገጹ ላይ በማስፈር ለዓለም ህዝብ የተናገረው ታናሽ ወንድሙ ቨርዲን ዋይት የዚሁ ባንድ ቤዝ ጊታር ተጫዋች ነው። ሻይኒንግ ስታር ሌላው የእርስ ዊንድ ኤን ፋየር ስራ ነው። አብረን እናዳምጠው። የተከበራችሁና የተወደዳችሁ አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል የሚተላለፈውን የሙዚቃ ቃና ፕሮግራም ነው። ስለ ሞሪስ ዋይት ህልፈተ ህይወት ሳነሳ በቅርቡ በተጠናቀቀው የአውሮፓውያኑ 2015 አጋማሽ ላይ ከዚህ ዓለም በሞት የተለዩ ሁለት አንጋፋ ድምጻውያንን አስታወስኩ፣ ፐርሲ ስሌጅ እና ቢቢ ኪንግ። በአላባማ ግዛት በሊንተን ከተማ በ1940 የተወለደው ፐርሲ ስሌጅ የግብርና ስራ እየሰራ ነው ያደገው። በኋላም ሆስፒታል ውስጥ ይሰራ ነበርና እዛ ዘፈን መጫወት ጀመረ። ዌን ኤ ማን ላቭ ዘ ውመን የተሰኘ ነጠላ ዜማው ለ50 ዓመታት ያህል ሳይደበዝዝ የተወደደለት ዜማው ነው። ኤስተር ፊሊፕስ እና ማይክል ቦልተንን ጨምሮ ከስድስት በላይ ድምፃውያን ይህን ዜማ ደግሞ ተጫውተውታል። ፐርሲ ስሌጅ በሚያዝያ 14 2015 ነበር ህይወቱ ያለፈው። ተወዳጅ ስራውን When a Man Loved a Woman እናዳምጠው።
Thing he's found. If she is bad,
Persisted when a man loved the woman. It's a new zima nabar adamatlaw. Bet wolede ba 89 amatu Las Vegas bemikenyo menoriya betu begimbot wer 2015 hiwatu wedallefaw uqu Americai dimtsawi Baby King siran lef. The thrill is gone. Ilal. የብሉስ ስልት ንጉስ በመባል የሚታወቀው እውቁ አሜሪካዊ ድምጻዊና የጊታር ተጫዋች ቤቢ ኪንግን ዘ ትሪል ኢትስ ጎን የተሰኘውን ስራ ነበር ያደመጥነው። ዛሬ ፌብሩዋሪ 6 ወይም ደግሞ ጥር 28 እውቁ ጃማይካዊ የሬጌ ሙዚቃ ቀንቃኝ ቦብ ማርሊ የተወለደበት ዕለት ነው። ቦብ ማርሊ በተወለደ በ36 አመቱ በ1981 እንደ አውሮፓውያን አቆጣጠር ማለት ነው በግንቦት 1981 ዓመተ ምህረት ነው ህይወቱ ያለፈው። ህይወቱ ካለፈ ደግሞ 36 አመት ተቆጥሯል። ቦብ የተወለደበትን የዛሬዋን ዕለት ለማስታወስ ስትሪት አፕ ያለ የቀነቀነውን ዜማ እናዳምጥለት።
Thank you.
ባለፈው ሳምንት ድምጻዊ የዘፈን ግጥም ጸሐፊ የራፕ ስልት አቀንቃኝ ፕሮዲውሰር ተዋናይ እንዲሁም በንግድ ስራ ላይ የተሰማራው ባለሀብቱ ኤኮን እዚህ አሜሪካ ድምጽ ሬዲዮ ጣቢያ ግቢ ውስጥ ነበር። ለአሜሪካ ድምጽ አገልግሎት እንግሊሽ ቱ አፍሪካና ፍሬንች ቱ አፍሪካ ለአፍሪካውያን በእንግሊዘኛና በፈረንሳይኛ ቋንቋ ለሚተላለፉት የአሜሪካ ድምጽ ዝግጅቶች ቃለ ምልልስ ሰጥቶ ነበር። እናም ኤኮንን ሳየው አንድ የሱን ዜማ ለምን አልጋብዝም በሚል አስታወስኩትና ፍሪደም የተሰኘውን ዜማውን መረጥኩ። From Senegal, West Africa, St. Louis, Missouri. Thanks to Catherine Dunham for giving my pops his glory. He came down with his drum and a dream to change the world in a free, uplifting world. And that's all he ever won. Mom came a little after, gave birth to my brother. And then all of the pressure made them fight one another. You see, the pain will never last. Did the best with what they had. He knew the world was out for grabs, and he searched to find it. Just to make it through. So I found myself skipping school, 'cause the girls don't think I'm cool. And because of that I didn't care whether or not I went to jail. I just wanna be treated fair, 'cause that's all I ever knew. Telling me I need to slow down, 'cause everybody in the whole town, 'cause they know how I get down. Foreigner from another town. Around after so many hit the ground, and we ain't gonna stop now until we get that freedom. Oh, freedom. የኤኮንን ዜማ ነበር ያደመጥነው። አሁን ደግሞ ለስለስ ወዳለ ዜማ ልውሰዳችሁ። የሩሲያ ተወላጅ ወደ ሆነችው እንግሊዛዊት ኬቲ መለዋ የዚችን ወጣት ድምጻዊ አይ ክራይድ የተሰኘ ዜማ ባለፈው ሳምንት ጋብዣችሁ ነበር። The Walls of the World ደግሞ የዛሬው ግብዣይ ነው። Sun is only shining like it always does, but I never noticed it in the sky before. And you don't need to worry, 'cause I need your love, my friend. There's a strong kind of feeling when I know you're near. Nobody alive can take it away from me. And I feel like I've known you for a thousand years. Bring it out into the light, 'cause I think I'm gonna rise it on the walls of the world, so everyone will know today the love I hold for you. I will write it on the walls of the world, so that the sun won't fade away. Words I say to you, I love you.
And I know I'm not a loser when I'm on my own. I could be miles away in another land.
የተከበራችሁ ሙዚቃ ቃና አድማጮች የተመደበልኝ አየር ሰዓት ወደ መጠናቀቁ ነው። ከዛ በፊት ግን በዚህ ሳምንት በአሜሪካ የሙዚቃ የደረጃ ሰንጠረዥ ማለትም ቢልቦርድ ላይ ከአንድ እስከ 10 ከተቀመጡት ውስጥ ጥቂቶቹን መራርጬ ላስደምጣችሁ። የወጣቱ ድምጻዊ ጀስቲን ቢበር ዜማዎች በአንደኛና በሁለተኛ ደረጃ ላይ ተቀምጠዋል። Love Yourself በአንደኛ ደረጃ ላይ ይገኛል። Justin Bieber, Love Yourself.
Times that you rain on my parade. In all the clubs you get in using my name. You think you broke my heart, oh girl, for goodness sake. You think I'm crying on my own, well I ain't. And I didn't wanna write a song, 'cause I didn't want anyone thinking I still care or don't. But you still hit my phone up. And baby, I'll be moving on. And I think it should be something I don't wanna hold back. Maybe you should know that my mama don't like you and she likes everyone. And I never liked to admit that I was wrong. And I've been so caught up in my job, didn't see what's going on, but now I know. I'm better sleeping on my own. 'Cause if you like the way you look that much, oh baby, you should go and love yourself. And if you think that I'm still holding on to something, you should go and love yourself. When you told me that you hated my friends, the only problem was with you and not them. And every time you told me my opinion was wrong, and tried to make me forget where I came from. And I didn't want to write a song, 'cause I didn't want anyone thinking I still care or don't. But you still hit my phone up. And baby, I'll be moving on. And I think it should be something I don't wanna hold back. Maybe you should know that my mama don't like you and she likes everyone.
የተከበራችሁና የተወደዳችሁ የሙዚቃ ቃና ፕሮግራም አድማጮች፣ አቀናባሪ ብርሃን ኃይሉ የአየር ሰዓትሽ ተጠናቋል ብላኛለች። ዘወትር ቅዳሜ ማታ የሚተላለፈውን የሙዚቃ ቃና በኢንተርኔት መከታተል የምትፈልጉ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በእጅ ስልኮቻችሁ ቪኦኤ ዶት horn.mobi ላይ ማዳመጥ ትችላላችሁ። በፌስቡክ እና በትዊተር ቪኦኤ አማሪክ ብላችሁ ተከተሉን፣ ተነጋገሩ። ወይም horn@voanews.com በኢሜይል አድራሻችን ጻፉልን። እንዲሁም ለሙዚቃ ቃና ፕሮግራም ብላችሁ አስተያየት ስጡን፣ ሙዚቃ ምርጫዎቻችሁንም ላኩልን። የሙዚቃ ቃና በሚለው የፌስቡክ ገጻችን ላይ ተከተሉን። ለዛሬ በዚህ ሳምንት የአሜሪካ ቢልቦርድ የደረጃ ሰንጠረዥ ላይ በአራተኝነት ደረጃ የሚገኘውን Hello የተሰኘ የአደለን ዜማ ጋብዤ ልሰናበታችሁ። ደህና ደሩ።
Hello, it's me. I was wondering if after all these years you'd like to meet. To go over everything. They say the time's supposed to heal ya, but I ain't done much healing. Hello, can you hear me? I'm in California dreaming about who we used to be when we were younger and free. I've forgotten how it felt before the world fell at our feet. There's such a difference between us and a million miles. Hello from me. Thank you.
አድማጮች አሁን የማጠቃለያ ወሬዎችን አሰማለሁ። ዛሬ ቅዳሜ ከፓኪስታኗ ዋና ከተማ ኢስላማባድ ላይ የተሰባሰቡት የዩናይትድ ስቴትስ፣ የቻይና፣ የፓኪስታንና የአፍጋኒስታን ልዑካን አባላት በአፍጋኒስታን መንግስትና በአፍጋኑ የታሊባን ቡድን መካከል የቀጥታ ሰላም ንግግር ማካሄድ የሚያስችል የሂደት መርሃ ግብር ነደፉ። በሌላ አፍጋን ነክ ዜና የአገሪቱ ብሔራዊ ጸጥታ ኃይሎችና የዩናይትድ ስቴትስ ሰው አልባ ተዋጊ አውሮፕላኖች ፓኪስታንን በሚያዋስነው ምስራቃዊ ክፍል በጋራ ባካሄዱት የማጥቃት እርምጃ በእስካሁኑ መረጃ ቁጥራቸው 28 የሚደርስ ጽንፈኛው እስላማዊ ቡድን ተዋጊዎች መገደላቸውን ባለስልጣናቱ አስታወቁ። በዛሬው ዕለት በደቡባዊ ታይዋኗ የታይናን ከተማ በደረሰ ርዕደ መሬት አንድ ግዙፍ የመኖሪያ ቤት አፓርታማ ህንጻ ተደርምሶ የአንድ ጨቅላ ህጻንን ጨምሮ እስካሁን ባለው መረጃ የ11 ሰዎች ህይወት መጥፋቱ ተዘገበ። ቁጥራቸው የበዛ ሌሎች በህንጻው ፍርስራሽ ሳይያዙ እንዳልቀሩም የአካባቢው ባለስልጣናት ጨምረው ተናግረዋል። በብዙ መቶዎች የሚቆጠሩ የመቁሰል አደጋ እንደደረሰባቸውም ተዘግቧል። የዩናይትድ ስቴትስ የከርሰ ምድር ቅርስ አፈጣጠር እንቅስቃሴና ታሪክ ጥናት ማዕከል እንዳመለከተው በሬክታር ስሌት 6.4 የተለካው ርዕደ መሬት የ2 ሚሊዮን መኖሪያ ከሆነችው ከደቡባዊቱ ምስራቋ የታይናን ከተማ 40 ኪሎ ሜትሮች ርቆ በሚገኝ ስፍራ በአገሬው ሰዓት አቆጣጠር ከሌሊቱ 10 ሰዓት ግድም ላይ ነው የደረሰው። የፕሬዚዳንት አሳድ አስተዳደር እያደረሰ ያለውን የከፋ ጥቃት በመሸሽ ሳምንቱን እየጎረፉ ያሉትን በብዙ ሺዎች የሚቆጠሩ ስደተኞች ድንበሯን እንድትከፍት ቱርክን የአውሮፓ ህብረት አሳሰበ። የተፈጥሮ አካባቢ ጉዳት የዘመናችን ትልቁ ችግር ነው ሲሉ የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ በዛሬው ዕለት ለአሜሪካ ሕዝብ ባሰሙት ሳምንታዊ የሬዲዮ መልእክታቸው አስታወቁ። አድማጮች፣ የማጠቃለያ ወሬዎቹ እነኚሁ ነበሩ።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። በነገ ምሽት ዝግጅቶቻችን እንገናኝ። በእኔ በኩል በምሽቱ ፕሮግራም አዘጋጆች፣ ፕሮግራሙን ከቴክኒክ መሐንዲሶቹ ጋር ባቀናበረችልን ብርሃን ኃይሉና በሌሎችም ባልደረቦች ስም እሰናበታችኋለሁ። ሰሎሞን አባተ ነኝ። በሰላም እደሩ።
This program has come to you from the Voice of America, Washington.